ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል ዛሬ ኢትዮጵያ ለቀጣይ 5 ዓመታት የሚያገለግሏትን 22 ሚኒስትሮች ሹማለች። ይህን የተመለከተው ዘገባ በምሽቱ ይቀርባል። ሌሎች ርዕሰ ጉዳዮች የሚተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዓለም ዜናዎች ይሰማሉ። የደንገረ
አድማጮች በድጋሚ እንደምን አምሽታችኋል። የህዝብ ተወካዮች ምክር ቤት በዛሬው ዕለት 6ኛ ዙር የአንደኛ አመት አንደኛ ልዩ ስብሰባውን ጀምሯል። ምክር ቤቱ ያስፈጻሚ አባላት ስልጣና ተግባርን ለመወሰን በቀረበው ረቂቅ አዋጅ ላይ ሲመክርም መዋሉ ታውቋል። አድማጮች የዜና ዝርዝር ከምሽቱ 3 ሰዓት ላይ በሚቀርበው የመጽሔት መርሃ ግብር ላይ ይጠብቁት። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ለመነጋገር ዛሬ እሮብ ይሰበሰባል። የጸጥታው ምክር ቤት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬሽ በዛሬው ዕለት በጉዳዩ ላይ ማብራሪያ ይሰጣሉ ተብሎም ይጠበቃል። የስብሰባ ኢትዮጵያ 7 የተባበሩት መንግስታት ከፍተኛ ባለስልጣናትን ከሀገሯ እንዲወጡ ካዘዘች በኋላ በ6 ቀናት ጊዜ ውስጥ ለሁለተኛ ጊዜ የሚደረግ ነው። የደቡብ ሱዳን መገናኛ ብዙሃን የመብት ቡድን ቁልፍ የሆኑ የሀገሪቱ የፓርላማ አባላት መገናኛ ብዙሃን በፓርላማ ወጪዎችና የአባላቱን ደሞዝ ጨምሮ ዘገባዎች ካቀረቡ ከፓርላማው አፈጉባኤ ፍቃድ ሳይጠየቅ የመገናኛ ብዙሃኑ ፍቃድ እንዲነጠቅ ሲሉ መናገራቸውን በጽኑ አወገዙ። የደቡብ ሱዳን የመረጃ ኮሚቴ መንበር የሆኑት ፖል ዮኔ ቦንጁ የህግ አውጪዎቹ የገንዘብ ልውውጥን በተመለከተ ሪፖርት የሚያደርጉ ጋዜጠኞች ህጋዊ የሆነ አግባብ ካልተከተሉ ራሳቸውን ለአደጋ ያጋልጣሉ ሲሉ ተናግረዋል። ፖል ባለፈው ሳምንት ለመገናኛ ብዙሃን ባደረጉት ንግግር አንዳንድ ዘጋቢዎች ለቦታው አዲስ ናቸው፣ ስለዚህ ወደ ፓርላማው ብቅ ሲሉ ሊከተሏቸው ስለሚገቡ ደንቦች ለነግራቸው ወዳለው ምክንያቱም ፓርላማ ማለት ህግ የሚተገበርበት ነው ሲሉ ተናግረዋል። የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በነዳጅ ዘይት ሀብታም በሆነችውና ግጭት በሚበዛባት በሰሜናዊቷ የሞዛምቢክ ግዛት ካቦ ዴልጋዶ ውስጥ እስላማዊ ጽንፈኞች ታዳጊ ህፃናትን ለጦርነት እየመለመሉ ነው ሲል ሪፖርት አደረገ። የመንግስታቱ ድርጅት የህፃናት ፈንድ በሞዛምቢክ በሚንቀሳቀሰው የአልሻባብ ቡድን ህፃናት በጉልበት ለውትድርና እየተመለመሉ እንደሆነ እጅግ ብዙ ጥቆማዎች ደርሰውኛል ብሏል። ዩኒሴፍ በስም ቢመሳሰሉም ከሶማሊያው አማጺ ጋር ምንም ግንኙነት የሌለው አልሻባብ ቡድን በተደጋጋሚ ህፃናትን ወንዶችና ሴቶችን ከቤተሰቦቻቸውና ከመንደራቸው መውሰዱንም ያስታወቀ ሲሆን ህፃናት ሴቶች እንደሚደፈሩና ጠላፊዎቻቸውን እንዲያገቡም በጉልበት እንደሚገደዱ አስታውቋል። ሂዩማን ራይትስ ዋች በቅርቡ እድሜያቸው እስከ 12 ዓመት የሚሆኑ ወንዶች ልጆች በካቦ ደልጋዶ ማዶ ባለ ቦታ ላይ ከአዋቂ ወንዶች ጋር በመቀላቀል የመንግስት ኃይሎችን እየተዋጉ እንዳሉም ተናግሯል። የመንግስታቱ ድርጅት የህፃናት ፈንድ ቃል አቀባይ ጄምስ ዳር ምንም እንኳን የተረጋገጠ አሃዝ ባይኖራቸው ቸውም በሺዎች የሚቆጠሩ ታዳጊ ልጆች መመልመላቸውን ግምት እንዳለ የተናገሩ ሲሆን አንዳንዶቹ ልጆች እንዲያመልጡ ቢደረጉም አማጽያኑ ጠላፊዎቻቸው ግን እስካሁን ድረስ ምንም አይነት ልጅ ለቀው እንደማያውቁ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት ማክሰኞ በራሳቸው የህግ አውጪዎች ቅድሚያ የሚሰጣቸውን የመሰረተ ልማትና የማህበራዊ በጀትን በተመለከተ ቅስቀሳ ለማድረግ ወደ ሚቺጋን ተጉዟል። ሁለቱ ሂሳቦች በባይደን በራሳቸው ዴሞክራሲ ኮንግረስ አባላት በመጠንና በይዘታቸው ላይ ውዝግብ ተነስቶባቸዋል። ፕሬዝዳንት ጆ ባይደን ማህበራዊ ደህንነትና መሰረተ ልማት ላይ መዋለ ንዋይን ማፍሰስ ምረጡኝ ቅስቀሳቸው ሁለት ቁልፍ ጉዳዮች እንደነበሩ የሚታወሱ ናቸው። አድማጮች ለምሽቱ ያስኩ ሁላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁ ሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። ዛሬ 6ኛው የኢትዮጵያ የህዝብ ተወካዮች ምክር ቤት አንደኛ አመት የሥራ ዘመን የመጀመሪያ ስብሰባ ተካሂዷል። ከያዛቸው አጀንዳዎች መካከል አንዱ ሀገሪቱን ለቀጣይ 5 አመታት የሚያገለግሉ ሚኒስትሮችን መምረጥ ነበረ። ጠቅላይ ሚኒስትር አብይ አህመድ 22 ሚኒስትሮችን ምክር ቤቱ ያጸድቅላቸው ዘንድ በእጩነት አቅርበዋል። መስፈርታቸውንም አጋርተዋል።
እንደ መስፈርታዊ መዘኛ ያየነው አንደኛ የፖለቲካ ልዩነት በኢትዮጵያ ውስጥ አብሮ ካቢኔ ሆኖ በጋራ ምክር ቤት ተጠቁ ሐሳብ ለመቀያየር የሚከለክል መሆን የለበትም። የተለያየ አመለካከት ያለን ቢሆንም ተቀራርበን መስራትን መለማመድ አለብን። እኛ መንግስት ለመሰት የሚያስችል ድምጽ ያገኘን ቢሆንም ሌሎችን አካተን ብንሰራ ወደፊት አንድ ፓርቲ መንግስት መመሰት የማያስችለውን ድምጽ ቢያገኝ እንኳን ይህ ለምን ለዛ ግብአት ይሆናል ፋውንዴሽን ይሆናል እና በተለመደው መንገድ መሄድ የለብንም የሚል አንድ መሰረታዊ ሳቤ ተወስዷል። ሁለተኛው በተቻለ መጠን የትውልድ ከባቢ ሰፋ ለማድረግ ጥረት ተደርጓል። በቂ አይደለም፣ አሁን ሰፊ ስራ የሚጠይቅ ኤሪያ ነው። ታሳቢ ለማድረግ ተሞክሯል። ሶስተኛ የሰዎችን ልምድ እና የማድረግ አቅም ለማየት ተሞክሯል። አራተኛ ከጾታ አንፃር ቅድም ባነሳሁት እሳይ መሰረት ተፈልገነው ልክ ባይሄድም ማክሲመም የጾታንም ታሳቢ ለማድረግና ሴትም ወንድም የሚወከልበት ካቢኔ ለማድረግ ጥረት ተደርጓል። አራተኛ ብቃት የኮታ ጉዳይ ብቻ ሳይሆን በብቃት ስራቸውን መከወን የሚያስችል ብቃት ያላቸው ሰዎች መሆናቸውን ለማረጋገጥ ጥረት ተደርጓል። አምስተኛ የሃይማኖት ስብጥርም የኢትዮጵያን መልክ እንዲይዝ ለማድረግ ጥረት ተደርጓል። ስድስተኛ የማገልገል ፍላጎት ያላቸው በስልጣንና በማገልገል መካከል ያለው ልዩነት ገብቷቸው ለማገልገል ኃላፊነት ለመውሰድ የሚሹ ሰዎች መሆናቸውን ለማረጋገጥ ጥረት ተደርጓል።
ጠቅላይ ሚኒስትሩ በእጩነት ያቀረቧቸው ግለሰቦች ቀጣዮቹ ናቸው። አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር፣ አቶ ዑመር ሁሴን የግብርና ሚኒስትር፣ አቶ መላኩ አለበል የኢንዱስትሪ ሚኒስትር፣ አቶ ገብረ መስቀል ጫላ የንግድና ቀጠናዊ ትስስር ሚኒስትር፣ ኢንጂነር ታከለ ኡማ የማዕድን ሚኒስትር፣ አምባሳደር ናሰይስ ጫል የቱሪዝም ሚኒስትር፣ ወይዘሮ ሙፈሪያት ካሚል የስራና ክህሎት ሚኒስትር፣ አቶ አህመድ ሽዴ የገንዘብ ሚኒስትር፣ አቶ ላቀ አያሌው የገቢዎች ሚኒስትር፣ ዶክተር ፍጹም አሰፋ የፕላንና ልማት ሚኒስትር፣ አቶ በለጠ ሞላ የኢኖቬሽንና ቴክኖሎጂ ሚኒስትር፣ ወይዘሮ ደማዊት ሞገስ የትራንስፖርትና ሎጂስቲክ ሚኒስትር፣ ወይዘሮ ጫልቱ ሳኒ ኢብራሂም የከተማና ሰረሰ ልማት ሚኒስትር፣ ዶክተር ኢንጂነር ሀብታሙ ኢተፋ የውሃና ኢነርጂ ሚኒስትር፣ ኢንጂነር አይሻ መሐመድ የመስኖ ቆላማ አካባቢ ሚኒስትር፣ ዶክተር ብርሃኑ ነጋ የትምህርት ሚኒስትር፣ ዶክተር ሊያ ታደሰ የጤና ሚኒስትር፣ ዶክተር ኤርጎጌ ተስፋዬ የሴቶችና ማህበራዊ ጉዳይ ሚኒስትር፣ አቶ ቀጀላ መርደሳ የባህልና ስፖርት ሚኒስትር፣ ዶክተር አብርሃም በላይ የመከላከያ ሚኒስትር፣ ዶክተር ጌዲዮን ጢሞቴዎስ የፍትህ ሚኒስትር፣ እንዲሁም አቶ ብናልፍ አንዱዓለም የሰላም ሚኒስትር ናቸው። ምክር ቤቱ በሁለት ተቃውሞ በአስርት ድምጽ ታቅቦ እጩዎቹን አጽድቋል። በቀረቡት አንዳንድ እጩዎችና በተሰጣቸው ኃላፊነት ተገቢነት ላይ ያተኮሩ አስተያየቶች ከምክር ቤቱ አባላት ተሰምተዋል።
ኤዱኬሽን ከዛው የበቀሉ ሰዎች ያጣች አይመስለኝም እና እኔም ዶክተር ብርሃኑ እነት ለህናገር ከአንድ ክፍለ ከተማ ነው የመጣነው። እኔ ምርጫ ክልል 19 ሲሆን እሳቸው ደግሞ 23 ናቸው። እንደገና ሰው ፈልጓል ብልጽግና ነው። ኢዜማኮ ምናልባት ለፍትህ የቆምኩ ነው ሚዛኑን ያስቀመጠው። ምናልባት ወደ ፍትህም ቢሄድ አይደንቲቲውን ቢጠብቅ እኔ ምንም ተቋሙ የለኝም። ግን በዚህ አጋጣሚ እኔ በእውነት ክቡር ጠቅላይ ሚኒስትር ብዙ አይዲያዎች አሉ። እኔ ቢሰጡኝ እድል ባራውት እኔ በጣም ደስ ይለኛል። እዚህ ላይ መጨረስ አልችልም፣ ግን ይሄ ታላቅ ተቋም በቃ እንደ ተቋሙ ይያዝልኝ።
አብይ አህመድ ለነሱት ጥያቄዎችና አስተያየቶች ከሰጡት ምላሽ በጥቂቱ ቀንጭ በእንስማ።
አንድ የተከበሩ የምክር ቤት አባል ስለ ኤዱኬሽን ያነሱት ኤዱኬተር ነኝ ያሉት እና ስለ አቶ ብርሃኑ ያነሱት ያው እርሱ በመውያው እንደሚያቁት ኤዱኬተር ማለት የትምህርት ሚኒስትር ማለት አይደለም። ኤዱኬተር ማለት ዕውቀትን ኢንፎርሜሽን የሚሰጥ የሚያስተላልፍ ሰው እንጂ ዕውቀትን የሚያስተላልፉ ሰዎች ሰብስቦ ለአንድ ለተቀመጠለት ግብ ስኬት የሚመራ ማለት አይደለም። እንደዚያማ ከሆነ ማነው ጠቅላይ ሚኒስትር መተምሮ የመጣው? የለም እኮ ጠቅላይ ሚኒስትሩ የሆነ ኤሪያ ነው ያላቸው ዕውቀት እንጂ በሁሉም ነገር ላይ ጠቅላይ ሚኒስትር ለመሆን የሚያስችል ብቃት የላቸውም። በእናንተ ደግነትና መልካም ፍቃድ ጠቅላይ ሚኒስትር ቢሆን ነው። እና እርስዎ እንዳሉት የትምህርት ስርዓቱ በእውቀት መመራት በጣም ትክክለኛ ሀሳብ ነው። ግን በኤዱኬተርስ አይደለም። ኤዱኬተርስ አስተምሩ። እናንተ እንድታስተምሩ ነው የተፈለገው እንጂ እንድትመሩ አይፈለግም። አይፈለግም ማለት መሪ ከእናንተ አይወጣም ማለት ደግሞ አይደለም። ከእናንተ ውስጥ መሪዎች ሊወጡ ይችላሉ። መምራትንና ኤዱኬሽን አንድናዊ አድርገን መውሰድ የለብንም።
በዛሬው የምክር ቤት ውሎ ቀርበው ከነበሩት አጀንዳዎች መካከል አንዱ የመንግስት አካላትን ስልጣንና ተግባር ለመወሰን የቀረበው ረቂቅ አዋጅ 1263 ህዝባር 2014 ነው። በአንድ ድምፅ ታቅቦ በአብላጫ ድምፅ በተመሳሳይ ጸድቋል። አሜሪካ ድምፅ ሀብታሙ ስዩም። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። እልልታ ፕሮዳክት ከ9 ዓመታት በፊት በአዲስ አበባ የተመሰረተ ተቋም ነው። ተቋሙ ከተፈጥሮ ግብዓቶች የሚዘጋጁ ሳሙናዎችን፣ የተለያዩ የአንገት ልብሶችንና ጌጣጌጦችን እያመረተ ለገበያ ያቀርባል። እነዚህ ምርቶችን የሚያዘጋጁት በሴተኛ አዳሪነት ይኖሩ የነበሩ ሴቶች ናቸው። እደን ገረመው ተቋሙ በሚሰጣቸው አገልግሎቶች ዙሪያ የተቋሙን ስራ አስኪያጅ ወይዘሮ እምነት መርሻን አነጋግራለች። ቀጥሎ ይቀርባል።
ለሴተኛ አዳሪነት ያው ስነታ ከአክስቴ ጋር ተጣልቼ እና ብዙ ስቃይ ደርሶብኛል። ሱሶች አሉ፣ ጫት መቃም አለ፣ ሲጋራ ማጨስ አለ። አርግዤም ራሱ በጣም ብዙ ስቃይ፣ ህይወቱ በጣም ከባድ ነው። ያለኝ አማራጭ እሱ ብቻ ነበር። ከሶስት አመት በኋላ ግን እልልታ የሚባል ድርጅት መጥቶ ወደ እነሱ ወሰደኝ። እነሱ በጣም ረድተውኛል። ቤት ተከራይቼ እንድኖር ተደረግኩ። ትልቁ ነገር እኔ በህይወቴ አተረፍኩ የሚለው የበለጠ ነገር የልጄን ህይወት ነው። እኔ ስለተቀየርኩ ከኔ ጋር እስካለ ድረስ ልጁ ምንም አይነት ነገር
ይህ በእልልታ ፕሮዳክት ውስጥ በጌጣጌጥ ስራ ላይ እየሰራች የምትገኘው የአየለች እንጽ ነው። ተቋሙ ከተመሰረተ ከ9 ዓመት በላይ ጊዜን ያስቆጠረ ሲሆን በአዲስ አበባ፣ በአዳማ፣ በባህር ዳር ቅርንጫፎች አሉት። በተለያዩ ምክንያት ከቤታቸው ወጥተው በሴተኛ አዳሪነት ህይወት ውስጥ ያሉ ሴቶችና እናቶችን የስራ እድል በመስጠት ይረዳል። የድርጅቱ ስራ አስኪያጅ እምነት መርሻ ስለ ተቋሙ እንቅስቃሴዎች እንዲህ ያስረዳሉ።
እልልታ ፕሮዳክትስ የተመሰረተው 2012 ፈረንጆቹ አቆጣጠር ነው። የተመሰረተው እልልታ ዊመን አት ሪስክ የሚባል የሀገር በቀል ድርጅት አለ። እሱም ድርጅት ምን ላይ ነው የሚሰራው? ሴተኛ አዳሪ የሆኑ ሴቶችን ከዛ ህይወት በማውጣት ከማህበረሰቡ ጋር ተቀላቅለው እንዲኖሩ የሚሰራ ድርጅት ነው። ስለዚህ እልልታ ዊመን አት ሪስክ ስር የተለያዩ ፕሮግራሞች አሉ። በመጀመሪያ የምክር አገልግሎት ይኖራል። ከዛ ከምክር አገልግሎቱ ጋር ተያይዞ ደግሞ የስራ ስልጠና ወይም የስራ ክህሎት እንዴት ወደው መስራት ይችላሉ የሚለው ነገር ላይ ስልጠና ይሰጣቸዋል። ከዛ በተጨማሪ ልጆቹ የሴቶቹ ልጆች ማለት ነው፣ ብዙ ጊዜ ልጆቹ ሴቷ ብለዋ ሲደክም ወይንም ደግሞ እሷ መስራት ስታቆም ይህን ስራ ልጇን የመተካት ነገር አለና ስለዚህ ያን ከትውልድ ወደ ትውልድ የሚሸጋገረውን ነገር ለመስበር ምንድን ነው እያደረግን ያለ ነው? ልጆቹ ላይ እየሰራን እንገኛለን። ከዴኬር ጀምሮ እስከ ዩኒቨርሲቲ ድረስ ባለው እስከ ከፍተኛ የትምህርት እድል ድረስ እንሰጣቸዋለን። እዛ ፕሮግራም ውስጥ እስካለች ድረስ ልጇን ዴኬር እትንከባከብ እናደርጋለን። ስለዚህ እዛ ትቀመጣለች ማለት ነው። ልጇ በመሀል ላይ እያጠባች ወይም ደግሞ የሚያስፈልገው ነገር እያደረገች ወደ ስልጠና ትገባለች። ሌላው ደግሞ የምናደርገው ነገር የስራ ስልጠና በፍላጎታቸው የሚፈልጉት አይነት እንዲሰለጥኑ እናደርጋለን። የምግብ ስራ ሊሆን ይችላል። የልጆች እንክብካቤ ስልጠናዎች አሉ።
ባለፉት ጥቂት የማይባሉ አመታት ውስጥ ከ1000 በላይ የሚሆኑ ሴቶች ማሰልጠናቸውና ከዚህ ህይወት ውስጥ እንዲወጡ መርዳታቸውንም የእልልታ ስራ አስኪያጅ እምነት ይናገራሉ።
ከተለያዩ ድርጅቶች ጋር እንሰራለን። ከሃይማኖት ተቋማት ጋር፣ ሪሰንትሊ ከደላሎች ጋር፣ ከቀበሌዎች ጋር፣ ከማህበረሰቡ ጋር ገብተን የምንሰራበት ሁኔታ አለ። ስለዚህ እልልታ ዊመን አት ሪስክ በትንሹ ሰፊ ስራ ነው የሚሰራው፣ ግን ይህንን ይመስላል የሚሰራው ስራ። እስካሁን ድረስ ወደ 1200 የሚያክሉ ሴቶችን ከዛ ህይወት የማውጣት ስራ ሰርተናል። ሰክሰስ ማለት ለእኛ ሴቶቹ ሙሉ በሙሉ ከሴተኛ አዳሪነት ወይም ከዝሙት አዳሪነት ሲወጡ ነው። 90% ሰክሰስ አለን። ሴቶቹን ካሰለጠነን በኋላ ቅድም እንደነገርኩሽ የበጎ አድራጎት ድርጅቱ ውስጥ ስራ ለማስገኝ ለማስቀጠር እንቸገራለን። ለምሳሌ ምግብ ስራ ተምራ ማንበባት ትችልም ሆቴል ውስጥ ለማስቀጠራት እንደል። ስለዚህ ቀለል የሚል ስራ ትምርት ማፈልግ መስራት የሚችሉትን ስራ እናሰራቸው በሚል ነው። ስለዚህ አንደኛው የገቢ አስገቢ ማስገኛ ስራውን ይሰራል። መልሶ ሙሉ በሙሉ ገቢውን ለወመናሽ ይሰጣል። ሁለተኛ ደግሞ የስራ ድል ከዛ ህይወት ለወጡ ሴቶች ስራ ድል ይፈጥራል ማለት ነው። ይሄ ነው የተቋቋመበት አላማ። ስለዚህ ፕሮዳክት የሚያመርተው ምርት ጌጣጌጥና ስካርፎችን ነው የሚያመርተው። ሳሙናም አለ።
በተጨማሪም በዚህ ህይወት ውስጥ የሚያልፉ ሴቶች በአብዛኛው ልጆቻቸው የስነ ልቦና ቀውስ እንደሚያጋጥማቸው በመግለጽ ለዚህም የተለያዩ መርሃ ግብሮችን እናካሄዳለን ይላሉ።
በብዛት በጣም early age ላይ 3-4 ልጆች ይኖራቸዋል። ያው ብዙ አባቶቻቸው የማይታወቁ ልጆች አሏቸው። ይሄ የማንነት ቀውስ ይገጥማቸዋል ብዙ ጊዜ ልጆቹ። በተጨማሪ እናቷ ቢንስ ትደረግ ልጅም ታያለች ወንድምም ሴት ያያሉ። አንዳንድ ጊዜ ይህንን ስራ የሚሰሩበት መንገድ በጣም ከባድ ነው። አንድ ቤት ውስጥ ከታች ወይ ልጅቷ ተኝታ ወይ ከአል ከስር ተኝታ እሷ ከላይ የምትተኛባቸው ሁኔታዎች አሉ የምትሰራበት ይህንን ስራ ማለት ነው። ስለዚህ እንደሱ ሲሆን ልጆቹ በጣም ሳይኮሎጂካሊም እየተጎዱ የሚያልቁበት ሁኔታ አለ። ስለዚህ ወደ እኛ ድርጅት ሲመጡ ከዚህ ጋራ የተለያዩ ድጋፎች እናደርግላቸዋለን። የማማከር እነዚህ ፕሌይ ቴራፒ ወይንም ደግሞ አይደንቲቲ ክራይሲስ ሲገጥማቸው ወይም የማንነት ቀውስ ሲገጥማቸው ያለውን ነገር እንዴት ነው ሶልቭ ማድረግ የሚችሉት የሚለውን አይነት ነገር ትሬኒንግ እንሰጣቸዋለን።
እልልታ ፕሮዳክትስ ከእልልታ አትሪስክ ጋር በመሆን ለእናቶችና ለልጆች ድጋፍ የሚያደርግ ሲሆን ድርጅቱ የሚያርታቸውን ሳሙናዎች፣ የአንገት ልብሶችና ጌጣጌጦችም ለዓለም ገበያ ያቀርባል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ወደ እናንተ እየቀረበ ያለ መሰናዶ ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። የዓለም መሪዎች፣ የፖለቲካ ሰዎችና ታዋቂ የፖፕ ሙዚቃ አቀንቃኞች ማንነታቸው ባልታወቁ ድርጅቶች ስምና መረቦች አማካይነት ትላልቅ ሀብቶቻቸውን እያሸሹ ከሚደብቁ በሺዎች ከሚቆጠሩ ሰዎች መካከል መሆናቸው ከሰሞኑ ተጋልጧል። ይህን ስላጋለጠው ፓንዶራ ፔፐርስ የመረጃ ወጀብ ኬነሪ ሪጅዌል ያጠናቀረውን ደረጀ ደስታ እንደሚከተለው ያሰማናል።
አስደንጋጭ ከሆኑት የፓንዶራ ፔፐር ድብቅ የሀብት ክምችት ዝርዝር ውስጥ የአዘርባጃኑ ፕሬዚደንት ኢሃም አሊቭ እና ቤተሰቦቻቸው አንዱ ነው። ሾልኮ የወጣው ሰነድ እንደሚያሳየው የአሊቭ ቤተሰብ እና ተባባሪዎቻቸው ባለፉት 15 ዓመታት እንግሊዝ ውስጥ በንግድ ያንቀሳቀሱት ሀብት ከ544 ሚሊዮን ዶላር በላይ ነው። ሮቸል ዴቪስ ተካ ዓለም አቀፉ የግልጽነትና ጸረ ሙስና ዘመቻ የእንግሊዙ ተሟጋች ቡድን ኃላፊ ናቸው። እንዲህ ይላሉ።
Since this family took power in 1993, they have taken control of many of the countries.
ይህ ቤተሰብ ስልጣን ከተረከበበት እንደ አውሮፓውያን አቆጣጠር 1993 አንስቶ የሀገሪቱ ዋነኛ የኢንዱስትሪና ተፈጥሯዊ ሀብቶችን በመቆጣጠር በርካታ ሀብት አከማችተዋል። ይሄ የሆነው በሀገሪቱ ህዝብ ጫንቃ ላይ ነው። እነዚህ የሀገሪቱን ህዝብ ሳይበድሉ የተፈጸሙ አይደሉም። ለሀገሪቱ ዜጎች መከፋፈል የነበረባቸው እነዚህ ሀብቶች በመሪዎቻቸው በመነጠቃቸው ሳቢያ የሚሰቃዩ በርካታ ሰዎች አሉ።
ሾልኮ የወጣው ሰነድ የዮርዳኖሱ ንጉስ አብደላ ዩናይትድ ስቴትስ እና እንግሊዝ ውስጥ ከ100 ሚሊዮን ዶላር በላይ በማውጣት በሚስጥር የናጠጠ ሀብት ያፈሩ መሆኑን ያሳያል። አብደላ ግን ሀብታቸውን ለመደበቅ መሞከራቸውን አስተባብለዋል።
ما في شيء انا بخبي امام اي حدا لكن نحن اقوى من
كماننم يمدبقو نغير يلنيو لماننياوم كن انيا كزي بلاينن يوردانوس يتقاتل اما ستدرغي يمجمريو ايدن
የፓኪስታን ጠቅላይ ሚኒስትር ኢምራን ካህን ካቢኔ ሚኒስትሮችና ቤተሰቦቻቸውም እንዲሁ በሚሊየን ዶላር የሚቆጠሩ ሀብቶችን ከባህር ማዶ ባሉ ኩባንያዎች ማስቀመጣቸውም ተጋልጧል። ጠቅላይ ሚኒስትር ካህን ምርመራ ይካሄድበታል ብለዋል። የቼክ ጠቅላይ ሚኒስትር አንድሬጅ ባቢስ ማንነቱ ባልታወቀ የባህር ማዶ ኩባንያ ስም በፈረንሳይ 22 ሚሊዮን ዶላር የሚያወጣ ንብረት ገዝተዋል። ባቢስ በዚህ ሳምንት በሚደረገው ጠቅላላ ምርጫ ይወዳደራሉ። ባለፈው እሁድ በተደረገው የምርጫ ክርክር ድርጊታቸውን አስተባብለዋል።
ስፔኒዝ ኦደሽሊ
ገንዘቡ የወጣው ከቼክ ባንክ ነው። ቀረጥ ተከፍሎበታል። የራሴ ገንዘብ ነበር። ወደ ቼክ ሪፐብሊክ ይመለሳል።
የኬንያ ፕሬዝዳንት ኡሁሩ ኬንያታ እና 6 የሚደርሱ ቤተሰቦቻቸው በውጪ በርካታ ድርጅቶች ያሏቸው መሆኑ ተመዝግቧል። ከነዚህ ሀብቶች ውስጥ አንደኛው ከ30 ሚሊዮን ዶላር በላይ ያወጣል። ይሁን እንጂ የኬንያታ ቤተሰቦች የመንግስት ሀብት ስለመስረቃቸው የቀረበ ማስረጃ ግን የለም። በፓንዶራ ፔፐር ከተመዘገቡ በርካታ ሀብቶች መካከል ከባህር ማዶ ያሉትን ጨምሮ ብዙዎቹ በህጋዊ መንገድ የተመዘገቡ ናቸው። ዓለም አቀፉ የግልጽነትና ጸረ ሙስና ዘመቻ የእንግሊዙ ተሟጋች ቡድን ኃላፊ ሪቻርድ ዴስካተካ በሰነዱ የተጋለጡ በርካታ ሀብቶችን የሚያስተሳስራቸው አንድ ክር አለ ይላሉ። እሱም ለንደን ነው። በእንግሊዝ ዋና ከተማና ከሱም ጋር የተያያዙ እንደ ብሪቲሽ ቨርጂን አይላንድ የመሳሰሉት ገንዘቡ የማን እንደሆነ በመደበቅ ህጋዊ ከለላ የሚሰጡ መዋቅሮች አሉ የሚሉት ሪቻርድ እንዲህ ብለዋል።
You can buy UK property anonymously if you use a company that's registered and formed in an overseas territory where there is currently secrecy.
በአሁኑ ወቅት ምስጢራዊ በሆነና ከባህር ማዶ በተመዘገበ ድርጅት ከተጠቀሙ ማንነቶን ሳይገልጹ ንብረት መግዛት ይችላሉ። ለዓለም አቀፉ ልሂቃን የቅንጦት አገልግሎት የሚሰጡ ተቋማትም አሉ። በጣም በሚያሳዝን መልኩ እነዚህ ሙሰኞችና የወንጀል ተዋናዮች ገንዘባቸውን በህገወጥ መንገድ እንዲያዘዋውሩና የተመዘበረ ሀብታቸውን እንዲያስተዳድሩ በደስታ ለመርዳት ፈቃደኞች የሆኑ የሂሳብ ሰራተኞች ማለት አካውንታንቶች፣ የህግ ባለሙያዎች፣ የሪል ስቴት ወይም የቤት ንብረት የሚያጋዙና የሚያሻሽጡ ሰራተኞችን የመሳሰሉ በርካታ ባለሙያዎች አሉ።
ለእንግሊዝ የወጋ አጥባቂው ፓርቲ የሚለግሱ ባለሀብቶች ከተጋለጠው ድርጊት ጋር ግንኙነት አላቸው የሚል ክስ ከቀረበ በኋላ ገዢው ፓርቲ አጣብቂኝ መግባቱ ተገልጿል። ቻንስለር ሪሽ ሱንካ ትላንት ሰኞ በሰጡት መግለጫ ለንደን ከታክስ በመሸሽ የጎደፈው ስም አላት የሚለው ክስ አሳፋሪ ነው ብለዋል። መንግስት ዓለም አቀፍ ሙስናን በመዋጋት ረገድ ያለው ሪከርድ በጣም ጠንካራ ነበር ሲሉም ተናግረዋል።
ደረጃን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ዙምባይ ወራለት በሀገራችን ውስጥ ከፍተኛ የጤና እክል እየደቀኑ ካሉት መካከል አንዱ የእብዱሻ በሽታ ነው። ዛሬ ዳዊት ገልሞ ስለ በሽታውና ተያያዥ ጉዳዮች ይነግረናል።
ረቢስ በ150 ሀገሮች የተንሰራፋ ብርቱ የጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ኢማኑኤል ጌታ ለቪኦኤ ገልጸዋል።
በሽታውን ዲፋይን ስናደርግ በጣም ፋታል ወይም ገዳይ ምልክቶች ካሳዩ በኋላ መመለስ የማንችልበት ገዳይ በሽታ 100% ገዳይ። ከሌሎች በሽታ ትንሽ ለየት የሚያደርገው ገዳይ በሽታ በመሆኑ፣ ሁለተኛ ደግሞ ብዙ ስፒሺየሶችን ከሰው ባስተ ሰው ብቻ አይደለም ከሰው ውጪ ሌሎች እንስሳትም የሚያጠቃ። አሁን ውሾቹም እየሞቱ ነው ወደ ሰው የሚያስተላልፉት። ሌሎች እንስሳት አካባቢ ላይ ኢቭን ዋይልድ የቤት እንስሳት ብቻ አይደለም ከዛ ውጪ ያለን ያጠቃል። በዋናነት ይሄ የዱር አራዊት ላይ ቀበሮች አካባቢ ላይ ሌሊት ወፍ ላይ ነው ይሄ እነሱ ላይ ያለ በሽታ ነው።
በረቢስ ምክንያት ይሞታል እየተባለ የሚነገረው ቁጥር ከእውነተኛው አሃዝ በእጅጉ ያነሰ እንደሆነ ዶክተር ኢመር ይናገራሉ።
አሁን ኢስቲሜት ስናደርግ 2700 እንደሚሞት ነው። አሁን እሱ መረጃ እኔ ያንሳል ለምን እንደ ባለሙያ እንደ ዘርፉ ባለሙያ ከ2700 ያልፋል ይሄም ለምንድን ነው? አሁንም ቢሆን ከዛም ያልፎ ኮሚኒቲ ውስጥ ይቀር ሪፖርት ሲስተም ውስጥ የማይገባ ብዙ ሪጅኖች ላይ ይሄ ችግሩ በጣም ገፍቶ የመጣ ስለሆነ ሪፖርትኛ ባለን ሪፖርት ነው እንጂ ሪፖርት ያልተካተቱ ብዙ እንትኖች ስላሉ 2700 የሪፖርት የመጣ ወረድ ያለን ከዛ ያልፋል የሚል እና በጣም ይሄን ያሳየን ምንድነው አለርት ያደርገናል።
በሽታው ከሐምሌ እስከ መስከረም ባሉት የክረምት ወራት ያገረሸ እንደሚበዛ የሚገልጸው የህብረተሰብ ጤና ኢንስቲትዩት ረቢስ በሁሉም የሀገሪቱ አካባቢዎች ቢከሰትም በተለይ በትግራይና በአማራ ክልሎች ተስፋፍቶ እንደሚገኝ ይናገራል። የውሻ በሽታ የሚባለው ረቢስን የሚያስከትለው ደቂቅ ዋስ ወይም ቫይረስ የሚጎዳው ሰውን ብቻ ሳይሆን እንስሳትንም እንደሚገድል በግብርና ሚኒስቴር የእንስሳትና የማህበረሰብ ጤና ዘርፍ ዳይሬክተር ዶክተር ሲሳይ ጌታቸው አመልክተዋል።
በነገርችን ላይ የውሻ እብደት በሽታ ወይ ደግሞ ረቢስ የምንለው በእንግሊዘኛው የህክምና የሌለው በሽታ መካከል አንዱ ነው። ያ አንዴ ውሻ ሚሁን ልጅ እንስሳቶች ሰውን ጭምር ከተለከፈ የመዳን ፕሮባቢሊቲው በጣም የቀነሰ ነው። ኦልሞስት የለም ማለት ይቻላል። ይሁን እንጂ በእንስሳቱ ላይ ከወሰደን ምንም ህክምና የሚታወቅ ህክምና በቶሎ ቢታወቅ ራሱ የለም። ስለዚህ ያ እንስሳ ወደ ሞት ነው እንዲሄድ የሚጠበቀው ማለት ነው።
ለበሽታው ተቢትኩረት ባለመሰጠቱ በእንስሳት ላይ የሚደርሰው ጉዳት መጠን በውል እንደማይታወቅ ዶክተር ሲሳይ ገልጸዋል። ለረቢስ መከላከያ አገልግሎት ላይ ካሉት ሁለት ክትባቶች አንዱ ኢትዮጵያ ውስጥ እንደሚመረት የህብረተሰብ ጤና ኢንስቲትዩቱ ዶክተር ይመርምሉ ጌታ ይናገራሉ።
ነርቭ ቲሹ ቫክሲን ተብሎ ኦልሞስት እዚህ ጋር ይመረታል። ከተመረተ በኋላ ለኮሚኒቲ ዲስትሪቡት ይደረጋል። ዲስትሪቡት ከተደረገ ስፔሻሊ የዚህ አታች ዲሆኑ ጤና ጣቦች አሉ እያንዳንዱ ባገሪቱ ላይ ብቻኛ ስለሆነች ነውና በጣም ብዙ ይመረታል። ግን ብቻኛ አቅራቢ ሌላ ሚያገዝ እንትን ስለሌለ ብዙዎቹ እንደውም እጥረት ገጠመ። እጥረት አንዱ ፋክተር ነው። እኛ እየተቸገረን ያለ ነው እጥረት ገጠመ በሚል ተቸገረንና ይሄም እንዴት ነው ጥሩ ቫክሲን ነው ግን ወደዛኛው መጣለው ከዛኛው ጋር ኮምፔር ስናደርግ ያኛው ሌቴስት ነው ሞር ፖቴንት ነው ሁለተኛ ደግሞ በጣም ሴፍ ነው።
የበሽታው ስርጭት መከታተያ ላብራቶሪዎች መቀሌ ባህር ዳርና አዲስ አበባ ውስጥ አገልግሎት እየሰጡ ሲሆን በቅርቡም አዋሳና ነቀምቴ ላይ ተጨማሪ ቤተ ሙከራዎች እንደሚከፈቱ ተገልጿል። አሁን ያለው አሳሳቢ ችግር ኢትዮጵያ ለ110 ሚሊዮን ህዝብ ያላት የክትባት ማብረጫ አንድ ብቻ መሆኑ እንደሆነ የሚናገሩት ዶክተር መር በሽታውን ለመቆጣጠር የማህበረሰቡን ዕውቀት ለመገንባት ቀዳሚ ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። በሽታው በ2030 ዓመተ ምህረት በመላው ዓለም እንዲጠፋ የዓለም የጤና ድርጅት ከአጋሮቹ ጋር እየሰራ መሆኑን የግብርና ሚኒስቴሩ ዶክተር ሲሳይ ጌታቸው ገልጸዋል።
ዳዊትን በጅጉ አመሳለሁ። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። አሁን የጥለቱን ግሩም ሙዚቃ የምትገበዙበት ሰዓት ነው። በስራት ሱራፌል እንዲህ ይጫወታል። ሻቹ በጅጉና መሰግናለን። በመስተንግዶ ሀብታሙ ዝይም በድምጽና ምስል ምህንድስና ደግሞ ንጉሶ ይተምረይ እስካሁን ድረስ አብረናችሁ ነበር። የነገሰ ይበለን። መልካም ምሽት።